ይህ የአሜሪካ ድምጽ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 16 2015 ዓ.ም ምረ ዝግጅታችን ጀመረ። በደቡብ ክልል የጉራጌ ዞን ከዛሬ ጀምሮ በክልሉ በሚመራ በፌደራልና በደቡብ ክልል ልዩ ኃይል የተዋቀረ ኮማንድ ፖስት እንዲመራ መወሰኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ።
በየት ባለ መንገድ በመደበኛ ህግ የማይሸፈኑ ጉዳዮችንም ጭምር ጨምሮ አካተን በተደራጀ መንገድ ያከባብን ደንብ ማስተባበቅ ስለሚያስፈልግ ነው ኮማንድ ፖስት የተቋቋመው። ኮማንድ ፖስት በዋናነት የፌደራል ፖሊስና የክልል ልዩ ኃይል በጥምር የሚመራ ነው የሚሆነው። ከዛሬ ጀምሮ ስራው ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው።
የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ናቸው። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች በተወካዮች በሚቀጥሉት 2 ቀናት በሽሬ እንዳስላሴ ተገናኝተው በቴክኒካዊ ጉዳዮች ላይ ይወያያሉ ተብሏል።
በተለይ ሰራዊቱ መካከል በጣም ተስፋ የሚሰጥ ግንኙነት ነው የተፈጠረ ያለው። ይሄ ቀረ ማለትም በማይቻል ደረጃ ሰራዊቱ ተጓብቶ እየሰራ ነው። አሁን በሁለት ሶስት ቀን ውስጥ ሽሬ ስብሰባ ይካሄዳል። የሁለቱም ጦር ሰራዊት ተወካዮች በአንዳንድ ቴክኒካል ጉዳዮች ስብሰባ ይካሄዳል።
በትግራይ በኩል ተደራዳሪ ከሆኑት አንዱ አምባሳደር ወንድሙ አሳምነው ናቸው። የዚህ ዘገባም ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ለነኝ። በምስራቅ ኮንጎ ያለውን ሁከት ለማስቆም በአፍሪካ መሪዎች መካከል ባለፈው ረቡዕ የተደረሰውን የሰላም ስምምነት በመቃወም በጎማ ከተማ በመቶ የሚቆጠሩ ነዋሪዎች አደባባይ ወጥተዋል። ስምምነቱ የችግሩን ዋና ምንጭ ሰልፈኞቹ እንደሚሉት ሩዋንዳ M23 አማጽያንን የምትደግፍበትን ሁኔታ የሚያስቆም አይደለም ብለዋል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ሰብሳቢነት የኮንጎ፣ የሩዋንዳ፣ ብሩንዲና አንጎላ መሪዎች ረቡዕ ዕለት ተገናኝተው በምስራቅ ኮንጎ ሰላም እንዲሰፍን ከዛሬ አርብ ጀምሮ ተግባራዊ የሚደረግ ስምምነት አድርገዋል። ስምምነቱ በተለይ በሩዋንዳ ይደገፋል የሚባለው M23 የተሰኘው አማጺ ቡድን ጥቃቱን እንዲያቆም ታሳቢ ያደረገ ነው ተብሏል። ሮይተርስ ከስፍራው እንደዘገበው ሁሉም ታጣቂ ቡድኖች የሰላም ስምምነቱን እንዲቀበሉ ካለዚያ ግን የቀጠናው ጦር እንደሚዘምትባቸው የኮንጎ የውጭ ጉዳይ ሚኒስቴር ትናንት ዝተዋል። በቱትሲ የተዋቀረውና M23 የተባለው አማጺ ቡድን በዚያ ዓመት ጥቃቱን በከፍተኛ ደረጃ እየጨመረ መሆኑ ሲነገር ሰምቷል። በሩዋንዳ ይደገፋል ቢባልም ኪጋሊ ታስተባብላለች። ከአስር ዓመታት በፊት አማጺያኑ ለጥቂት ጊዜያት ተቆጣጥረዋት በነበረችው ጎማ ከተማ በመቶ የሚቆጠሩ ሰልፈኞች ስምምነቱ የሩዋንዳ አማጺያኑን መደገፍ ጉዳይ በሚገባ አልተመለከተም በሚል ተቃውሞ ወጥቷል። ለተባበሩት መንግስታት ሰላም አስከባሪ ኃይል በቢሊዮን የሚቆጠር ዶላር ቢፈስም በምስራቅ ኮንጎ 120 የሚሆኑ አማጺ ቡድኖች እንደሚንቀሳቀሱ ታውቋል። ሊቢያ ከግብጽ፣ ቻድ እና ሱዳን የመጡ 200 የሚሆኑ ፍልሰተኞችን ሰብስባ አገራቸው ድንበር ላይ ጥላለች። የፍልሰተኞቹን አገር ለመለየት የተለያየ ቱታ እንዳለበሷቸውና ከዛም በአውቶቡስ አገራቸው ድንበር ላይ እንደጣሏቸው የኤፍፒ ዘገባ አመልክቷል። የየሀገራቱ አምባሳደሮች የሽኝት ሂደቱን ቆመው መታዘባቸውንም ዘገባው ጠቁሟል። 105 ግብጻውያን፣ 101 የቻድ ዜጎች እንዲሁም 20 ሱዳናውያን መሆናቸውም ታውቋል። ፍልሰተኞቹን የማስወጣቱ ሥራ በሊቢያ መንግሥትና በተቃዋሚዎች መካከል ያልተለመደ ስምምነት የተደረገበት ነው ተብሏል። በጦርነት ወደ ወደመችው ሊቢያ በሺ የሚቆጠሩ አፍሪካውያን ሳራ አቋርጠው ይገባሉ። ተስፋ የሚያደርጉት ሜዲትራኒያን ባህርን አቋርጠው ወደ አውሮፓ መግባት ነው። የክትባት እጥረት ባለበትና የዝናቡ ወቅትም በተቃረበበት በዚህ ወቅት ማላዊ ለረጅም ጊዜ አይታ በማታውቀው አስከፊ ኮሌራ ወረርሽኝ ተመታለች። የኮሌራ ታማሚዎችን ለመንከባከብ የተወሰኑ የጤና ጣቢያዎች ተለይተው ተዘጋጅተዋል ተብሏል። ታማሚዎች በየቀኑ እንደሚጎርፉና የጤና ረዳቶችም ከአቅም በላይ በሆነ ሁኔታ እየሰሩ እንደሆነ ሮይተርስ በዘገባው አመልክቷል። ችግሩን ይበልጥ ውስብስብ ያደረገው ደግሞ በዓለም ደረጃ የኮሌራ ክትባት እጥረት መከሰቱ ነው ተብሏል። ባለፈው ወር የዓለም ጤና ድርጅት ለኮሌራ አንድ ክትባት ብቻ እንዲሰጥ ወስኗል። ለኮሌራ ክትባት ውጤታማ ለመሆን ሁለት ክትባት ያስፈልጋል ሲሉ ባለሙያዎች ይሟገታሉ። አገሪቱ ከዓለም አቀፉ የክትባት ህብረት የተረከበችውን 2.9 ሚሊዮን ክትባት ገና አላሰራጨችም። በአገሪቱ እየመጣ ያለው ክረምት ችግሩን እንዳያባብሰው ተሰግቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ታንዛኒያ በድርቅ ምክንያት የኤሌክትሪክ ኃይል ማመንጨት አቅሟ በመቀነሱ መብራት በፈረቃ ማከፋፈል እንደምትጀምር አስታወቀች። የአገሪቱ የኤሌክትሪክ ኃይል አቅርቦት ኩባንያ ታኔስኮ በየዕለቱ እስከ ግማሽ ቀን የሚቋረጥባቸው አካባቢዎች እንደሚኖሩ አስታውቋል። የንግድ መዲናዋ ዳሬ ሰላም ውሃ በፈረቃ ማከፋፈል ከጀመረች ሰንብታለች። ቻርልስ ኮምቤ ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
የዳሬ ሰላም ነዋሪው ረመዳን ኢብራሂም በጎሚስታ ስራ ነው የሚተዳደረው። አሁን ግን ባለው የኤሌክትሪክ አቅርቦት ችግር የተነሳ ስራው እንደተቋረጠ ይናገራል። በዚህ ስራ ለዕለት ኑሮ ወጪያችን የሚሆን ጥቂት ገቢ እናገኝበት ነበር። አሁን ኤሌክትሪክ ተቋርጧል። መቼ እንደሚመጣ ማናውቅም። ስለዚህ በተቋረጠ ቁጥር ስራችን ይቆማል ብሏል። የታንዛኒያ ባለስልጣናት በተራዘመው ድርቅና አንዳንዶቹ የኤሌክትሪክ ኃይል ማመንጫዎች እድሳት ላይ በመሆናቸው የኃይል አቅርቦት እንደቀነሰ ይናገራሉ። በቀን ለዘጠኝ ሰዓት ያህል የሚቋረጥባቸው አካባቢዎች አሉ። የኤሌክትሪክ ኃይል ኩባንያው የታኔስኮ ዋና ስራ አስኪያጅ ማሃራጌ ቻንዴ እንዳሉት በየቀኑ ከ300 እስከ 350 ሜጋዋት የሚደርስ እጥረት ያጋጥማል።
ይሁዲ ዛሙዳ ምፉፒ ሳሳሂቪ ንኩዌለኬዛ ንጉቡ ዜቱ ኮኘ ቪቱዎ ቪያጌሲ።
ለአጭሩ ጊዜ ትኩረታችንን በነዳጅ ተቋማትና የኤሌክትሪክ ኃይል ማመንጫዎች እድሳት ላይ አድርገን እየሰራን ነው ብለዋል ስራ አስኪያጁ። ታንዛኒያ በጀመረችው የጁሊየስ ኔሬሬ ግድብ ግንባታ ፕሮጀክት አማካይነት የኤሌክትሪክ ኃይል አቅሟን ለማሳደግ እየሰራች ሲሆን ስራው ሲጠናቀቅ 2115 ሜጋዋት ያመነጫል ተብሎ ይጠበቃል። የአየር ንብረት ለውጥ ጉዳይ ተሟጋቾች በበኩላቸው የአየር ንብረት ለውጥ ሀገሪቱ ላይ የሚያስከትለውን ጉዳት ለመታገል የበለጠ መሰራት እንዳለበት እያሳሰቡ ናቸው። ስለ ተፈጥሮ አካባቢ እንክብካቤ፣ አካባቢን በማይጎዳ መንገድ አስተራረስና በታዳሽ የኃይል ምንጭ ላይ የበለጠ መዋለ ንዋይ መመደብ አስፈላጊ መሆኑን ያነሳሉ። ለዚህ ተገቢ የሆነው መርሃ ግብር ተቀርጾ መስራት ካልተጀመረ የአየር ንብረት ለውጥ በውሃና በኃይል ምንጭ አቅማችን ላይ ፈተና መደቀኑ አይቀርም እያሉም ያሳስባሉ። በተለያዩ የሀገሪቱ አካባቢዎች ያጋጠሙትን ጎርፍና ድርቅ የመሳሰሉ ከባድ የአየር ሁኔታዎችም ይቀጥላሉ ሲሉ ያስጠነቅቃሉ።
የሩሲያ ወረራ 9ኛ ወሩን በያዘበት በትናንትናው ዕለት መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጠላት ሊሰብረን አልቻለም፣ እኛን ለመስበር መንገዱን አያገኝም ሲሉ ተደምጠዋል። በስም ባልጠቀሷቸው ግንባሮች ዩክሬን ጥቃት ማቀዷንም በምሽት የቪዲዮ መልእክታቸው አስታውቀዋል። በሩሲያ ተደጋጋሚ የሚሳኤል ድብደባ የደረሰባት ዩክሬን አብዛኛው ክልሏ በኃይል እጦት ምክንያት በጨለማ የተዋጠ ሲሆን አስተማማኝ የውሃ አቅርቦትም የለም። ሩሲያ የዩክሬንን ኃይል ማመንጫዎችና አገልግሎት ሰጪ መዋቅሮቿን ስትደበድብ ከርማለች። ሩሲያ የኬርሶን ግዛት ላይ ቦምብ እያወረደች መሆኑን ዜሌንስኪ ተናግረዋል። ሩሲያ በዘጠኝ ወራት የወረራ ቆይታዋ የተቆጣጠረቻት ብቸኛ ከተማ ስትሆን በዚህ ወር መጀመሪያ ላይ ጦሯ ከተማውን ለቆ ወጥቷል። በየሰዓቱ በከተማዋ ላይ የአየር ድብደባ በመፈጸም ላይ መሆኗንና በትናንትናው ዕለት ብቻ 7 ሲቪሎች ሲሞቱ 21 መቁሰላቸውን ባለስልጣናት ተናግረዋል። ዩክሬን ገዢ ቦታዎችን መቆጣጠሯን የቀጠለች መሆኑንና ወደፊትም ለመቀጠል መዘጋጀቷን ዜሌንስኪ ጨምረው አስታውቀዋል። በመጨረሻም አድማጮች፣ በአሜሪካ ትናንት የተከበረውን የምስጋና ቀን በማስመልከት በየዓመቱ የሚካሄደው የሜሲ ሴምስ ጋናቀን ሰልፍ በኒውዮርክ ከተማ በደማቁ ተከናውኗል። ለ96ኛ ዓመት የተካሄደውን ሰልፍ ለመመልከት በርካታ ሰዎች የኒውዮርክን አውራ ጎዳናዎች ሞልተው ውለዋል። 100 ዓመት ሊሞላው የተቃረበው የሰልፍ ስነ ስርዓት ትናንት ሲካሄድ በአየር የተነፉ አሻንጉሊቶችና ተሽከርካሪዎች የተለያዩ ትርኢቶችን አሳይተዋል። ሴንትራል ፓርክ ተብሎ ከሚጠራው በከተማው መሃል ከሚገኝ መናፈሻ እስከ ሄራልድ አደባባይ ድረስ 40 መታጠፊያዎችን የሸፈነ ሰልፍ ነበር። በባህል ሁለት በሌሎች የአሜሪካ ከተሞችም ሰልፍ የሚካሄድ ሲሆን የኒውዮርኩ ሰልፍ ግን የምስጋናው ቀን ምልክት ተደርጎ የሚቆጠርና ከመላው አሜሪካ የሚመጡ ጎብኚዎች የሚሳተፉበት ነው። 50 ሚሊዮን የሚሆኑ አሜሪካውያን ደግሞ ሰልፉን በቴሌቪዥን መስኮት ይከታተላሉ። እንደ አውሮፓውያን አቆጣጠር በ1863 ዓመተ ምህረት የወቅቱ ፕሬዝዳንት የነበሩት አብርሃም ሊንከን በህዳር ወር የመጨረሻው አሙስ የምስጋና ቀን እንዲሆንና የአገሪቱ ዜጎች ስለተሰበሰበው የእህል ምርት ለአምላካቸው ምስጋና እንዲያቀርቡ በይፋ ደንግገዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት።
እንግዲህ ወልደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ህዳር 16 2015 ዝግጅታችንን ነው እየተከታተላችሁት ያላችሁት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይር ዘገባችን እንለፍ። በደቡብ ክልል የጉራጌ ዞን ከዛሬ ጀምሮ በክልሉ በሚመራ በፌደራልና በደቡብ ክልል ልዩ ኃይል የተዋቀረ ኮማንድ ፖስት እንዲመራ መወሰኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ። ኮማንድ ፖስቱ የታወጀው በአካባቢው የተፈጠረውን የጸጥታ ችግር በመደበኛ አሰራር ለማረጋጋት ባለመቻሉ ነው ሲሉ የቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ዛሬ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
አቶ ለማየው ባውዲ ኮማንድ ፖስት የታወጀው የጉራጌ ህዝብ የገመንግስታዊ የመፍርጥ ጥያቄ አዛብተው የጥፋት እንቅስቃሴ የሚያራምዱ ያሏቸው ቡድኖች ለአካባቢ ሰላም አስጊ በመሆናቸው በኃይል ጥያቄ ለማስመለስ ሁከት በመፈጠራቸውና ስርዓት አልበኝነት እንዲሁም የህዝብን አንድነት የሚንዱ ሁኔታዎች በመፈጠራቸው ነው ሲሉ ተናግሯል።
ከዚህ አንጻር ይህን ሁኔታ ለማረም መልክ ለማስያዝ የቁልፍ የሆኑ አቅጣጫዎችን አስቀምጠናል። እንግዲህ ይሄ ሁኔታ ቀጣይነት መኖር የለበትም የሚል እምነት አለ መንግስት ጋር። ስለዚህ የክልሉ መንግስት እዛ አካባቢ ላይ ኮማንድ ፖስት እንዲቋቋም ወስኗል። የተደራጀ ኮማንድ ፖስት ይቋቋማል ማለት ነው። በቅንጅት የሚሰራ ኮማንድ ፖስት በመደበኛው አሰራር የአጠቃላይ ሁኔታዎችን ለማስተዳደር የጸጥታ ሁኔታዎችን ለመምራት ሙከራ አድርገናል። ውጤታማ አይደለም። ስለዚህ የደህንነት ባለመንገድ በመደበኛ ህግ የማይሸፈኑ ጉዳዮችንም ጨምሮ አካተን በተደራጀ መንገድ የአካባቢውን ደህንነት ማስጠበቅ ስለሚያስፈልግ ነው ኮማንድ ፖስት የተቋቋመው። ኮማንድ ፖስት በዋናነት የፌደራል ፖሊስና የክልሉ ልዩ ኃይል በጥምር የሚመራ ነው የሚሆነው። ከዛሬ ጀምሮ ስራው ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው። ከክልል ማዕከል ጀምሮ በዚህ መንገድ የተደራጀ ኮማንድ ፖስት አለ። ዞኑ ጋም በዞኑ ስር ያሉ ከተማ አስተዳደሮችና ወረዳዎች ውስጥም በዚህ መንገድ በተደራጀ መንገድ የሚቀጥል ነው የሚሆነው። ይሄ ኮማንድ ፖስት ነው የሚመራው ማለት ነው።
ለሁለት ወራት የታወጀው ኮማንድ ፖስቱ በፌደራል ፖሊስና በክልሉ ልዩ ኃይል በተደራጀ ሁኔታ ይመራል ብሏል። ኮማንድ ፖስቱ 3 ቁልፍ ተግባራትን ይፈጽማል ያሉት አቶ አለማየሁ የህግ በላይነትን ማረጋገጥ ዋነኛው ሲሆን፣ ዜጎች በሰላም እንዳይንቀሳቀሱና ስራቸውን እንዳይሰሩ ሁከት በሚፈጥሩ ኃይሎች ላይ እርምጃ ይወስዳልም ብሏል።
ይህን ጥፋት ከላይ ያነሳናቸው ዝርዝር ጥፋቶች አቅዶ ሲመራ የሰነበተ ኃይል አለ። ተለይቷል። የት እንዳለ ታውቋል። እነማን እንደሆነ ተለይተዋል። ስለዚህ የትኛውም በዚህ ጥፋት ውስጥ ያለ ኃይል ተጠያቂ ይሆናል ማለት ነው። ሁለተኛው ተጨማሪ እንደዚህ አይነት የህዝብን ሰላማዊ እንቅስቃሴ የሚያውቁ የህዝቡን በነጻነት የመንቀሳቀስ መብት የሚናፍቁ ፍጹም በማይጠበቅ መንገድ ዜጎች ተሸማቀው እንዲኖር የሚያደርጉ እንቅስቃሴዎችን ከዚህ በኋላ ምን እንቆጣጠራለን ማለት ነው።
ህገወጥ ባንዲራ መስቀል ቀስቀሽ ማስታወቂያዎችን መለጠፍ መንገድ መዝጋት ያልተፈቀደው ሰልፍና እንቅስቃሴዎችን ማድረግ የተከለከሉ መሆናቸው ይህንን አድርገው በሚገኙ አካላት ላይ የጸጥታ ኃይሎች ሁሉንም አይነት የህግ እርምጃ ይወስዳሉ ሲሉ ተናግሯል። ቪኦኤ በስልክ አነጋግራቸው የጉራጌ ዞን ነዋሪዎች ውስጥ ለደህንነት ሲባል ስሜ እንዳይጠቀስ ያሉት የዞኑ ነዋሪ ቁጥራቸው ከ200 በላይ የሚሆኑ ሰዎች መያዛቸውን ተናግሯል።
እንግዲህ ኮማንዶስ አሁንም አሉ። ፌደራል ገብቷል። ትላንት ፕሬዝዳንቱም ወራ ጥማሪ ገብቷል። እና ከስቃሴ ደግሞ ከ12 በኋላ ሞተርም ሆነ ባጃጅም ሆነ መንቀሳቀስ የለብለው ዛሬ እየቀሰቀሱ ነው። አሁን እንደፊት አይደለም። አሁን ከሳምንት ጀምሮ በጣም ቀዝቀዝ ብለዋል። እንግዲህ ቀዝቀዝ እንዳለ ነው።
ከሌሎች 100 ከሚደርሱ የከተማ ወጣቶች ጋር ለቀናት ታስሮ እንደነበረ ተናገረው። ሌላ የወልቂጤ ከተማ ነዋሪ መደብደቡንና የመብት ጥሰት እንደተፈጸመበት ተናግሯል።
እኛ ክፍል የነበርነው 106 ነበር። 106 እኛ በጠዋት ነበር የገባነው። ከዛ በኋላ 10 ነን ከገባን በኋላ በቃ የሌለ እንደገባን ጫማው ልቋሉን ልብሳቸው ልቋሉን ይሄን ካሉን በኋላ አዋራ ላይ ተንከባለሏል። ከዛ እንደዛ 100 ለ100 አስቁጥሮ ካሰሩን በኋላ ከዛ በኋላ ጉማነሽ ዱላነሽ በቃ ይሁሉም የመጣ 30-40 ሆኖ የመጡት እንዳለ ሁላችሁም ባቁታችን አስተኝተው ይደበድቡን ነበር።
ስለዚህ ጉዳይ ጠየቁት አቶ ለማየው በወንጀል ድርጊቱ ተሳትፏል ያሏቸው ከሰባ በላይ ሰዎች በቁጥጥር ስር መዋላቸውን ተናግሯል። ተጠርጣሪዎችን ለመያዝ በሚደረገው ሁኔታ የሚፈጠሩ ችግሮች ሊኖሩ ይችላሉ ያሉት ኃላፊው ከያዝናቸው በኋላ ግን የሰባው መፍት ጥሰት አይፈጸምባቸውም ብሏል።
በዚህ መንገድ ባንቆጣጠር ኖሮ ከዚህ በፊት እንደተከሰተው ቢሮዎች ይቃጠሉ ነበር፣ ዜጎች ይሞቱ ነበር፣ ንብረቶች ይቃጠሉ ነበር። ስትራቴጂካል ይቀዱሽ
ተጠርጣሪዎቹ ላይ በተደራጀ ሁኔታ ምርመራና የማጣራት ሂደቱ የተከናወነ መሆኑን አቶ አለማየው አስረድቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ተወካዮች በሚቀጥሉት 2 ቀናት በሽሬ እንደስላሴ ተገናኝተው በቴክኒካዊ ጉዳዮች ላይ ይወያያሉ ተብሏል። የሰላም ስምምነቱ አደራዳሪዎች ወደ መቀሌ ተጉዘው ከክልሉ መሪዎች ጋር ተገናኝተው ስለ ሰላም ሂደቱ ተወያይተዋል። ሙልጌታ ጽባ።
የሰላም ስምምነቱ ያደረደሩ የቀድሞው የናይጄሪያ ፕሬዝዳንት ኦሊሴገን ኦብሳንጆና የቀድሞዋ የደቡብ አፍሪካ ምክትል ፕሬዝዳንት ፉሙዚሌ ማሉምቦ በመቀለ ከተማ ትናንት ሐሙስ ህዳር 15 2015 ዓ.ም ተመረጠ። ከህወሓት ሊቀመንበርና የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ጋርና ሌሎች የክልሉ አመራሮች እንዲሁም ከሃይማኖት መሪዎች ጋር ተወያይቷል። የጉብኝታቸው ዓላማ የሰላም ስምምነቱ አፈጻጸም ሂደት ለማየት መሆኑ ተነግሯል። በትግራይ በኩል ተደራዳሪ አባ ለሆኑት አምባሳደር ወንድሙ አሳምነው በክልሉ በኩል የሰላም ስምምነቱ እንዴት እየተፈጸመ እንዳለ አብራርተናል ሲሉ ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል።
ሰፊ ስምምነት ነው። ይሄንን ተግባራዊ ለማድረግ የማስፈጸሚያ ፕላን የማውጣት ስራም ተሰርቷል። የሚዲያ ስራም ትንሽ ከጦርነት ቅንጅት ወደ ሰላም ቅንጅት እንዲገባ የተሰራው ነገር ሁሉ ተብራርቷል።
የሰብአዊ ድጋፍ ማስገባትና የአገልግሎቶች መጀመር አስመልክቶ ጅማሮ አለ። ቢሆንም ግን በሚፈለግ ፍጥነት አይደለም ያሉት አምባሳደር ወንድሙ ይህ እንዲፋጠን ጠይቀናል ብለዋል። መዘግየቱ የአሰራር ጉድለት እንጂ ሆን ተብሎ የተፈጸመ ነው ብለን አናምንም ሲሉም አምባሳደሩ ገልጸዋል። የኢትዮጵያ መከላከያ ሰራዊትና የትግራይ ኃይሎች ተወካዮች በሚቀጥሉት 2 ቀናት በሽረ እንዳስላሴ ተገናኝተው በቴክኒካዊ ጉዳዮችም ይወያያሉ ሲሉ አምባሳደር ወንድሙ ተናግረዋል።
ሰራዊቱ መካከል በጣም ተስፋ የሚሰጥ ግንኙነት ነው የተፈጠረ ያለው። ይሄ ቀረ ማለትም የማይቻል ደረጃ ሰራዊቱ ተግባብቶ እየሰራ ነው። አሁን በሁለት ሶስት ቀን ውስጥ ሽሬ ስብሰባ ይካሄዳል። የሁለቱም ጦር ሰራዊት ተወካዮች በአንዳንድ ቴክኒካል ጉዳዮች ስብሰባ ይካሄዳል።
ትግራይ ውስጥ የገባው የኤርትራ ኃይል በሰላማዊ ዜጎች ላይ ከፍተኛ ጉዳት እያደረሰ ነው ብለን ለየሰላም ስምምነቱ ያደራደሩ ነግረናል ሲሉም ገልጸዋል።
አሁን የኤርትራ መንግስት እኛ ኢትዮጵያውያን የቤታችንን ጉዳይ ለማስተካከል የተስማማነውን ነገር ለማፍረስ እየነካካን ነው። እየነካካን ብቻ አይደለም ጦርነቱ እንደገና እንዲጫር የሚያስችል ወንጀል እየሰራ ነው ያለው። በሺ የሚቆጠር ህዝብ ነው ያለቀ ያለው። ብዙ ማስረጃዎች አሉ። ማስረጃዎቹንም ነግረናቸዋል። ወንጀል ይሰራ ነበር ከዚህ በፊት፣ ያሁን ግን ለየት ያለ ነው። ተቃላ አንድ ቀበሌ አካባቢ ሁሉም ጥራርጎ እየፈጃቸው ነው። ንብረት እየተቃጠለ ነው እየተወረረ ነው።
ወንጀላው በኤርትራ በኩል የተሰጠ ምላሽ እስካሁን የለም። ሆኖም የኤርትራ መንግስት ካሁን በፊት ሰራዊቱ በትግራይ ሰላማዊ ዜጎች ፈጽሞታል ተብሎ ስለሚቀርብበት ክስ ሲያስተባብል ነበር። የኢትዮጵያ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው መንግስታቸው ለሰላም ስምምነቱ ተፈጻሚ ማድረግ ዝግጁ መሆኑን ገልጸው ነበር። እንዲሁም የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ከናይሮቢ ውይይት ወደ አዲስ አበባ በተመለሱበት ጊዜ በሰጡት ማብራሪያ የሰላም ስምምነቱ በማንኛውም ወገን ለማደናቀፍ የሚጥር ኃይል አንታገስም ብለው ነበር። ለአሜሪካ ድምጽ ሙልጌታ ጽባህም ማለም።
በሌላ በኩል የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ መንግስትና ህወሓት መካከል ደቡብ አፍሪካ ላይ የሰላም ስምምነት ከተደረገና በአራት አቅጣጫዎች ወደ ትግራይ ክልል በሚወስዱ ሁሉም መንገዶች ከተከፈቱ ወዲህ ከ2400 ሜትሪክ ቶን በላይ የሚሆን ምግብ፣ የህክምና መሳሪያ፣ የተመጣጠነ ምግብና ሌሎች ህይወት አዳኝ አቅርቦቶችን ወደ ትግራይ ማድረሱን በድረገጹ ላይ አስታውቋል። የተባበሩት መንግስታት የሰብአዊነት አየር አገልግሎትም ለመጀመሪያ ጊዜ መንገደኞችንና ለሰብአዊ እርዳታ የሚውሉ ጭነቶችን ትግራይ ክልል ወደሚገኘው የሽሬ አየር ማረፊያ የማጓጓዝ ስራ እየሰራ መሆኑንም ጨምሮ ገልጿል። በተከታይ ዘገባ የምናልፈው ደግሞ ወደ ደቡብ አፍሪካ ይሆናል። በደቡብ አፍሪካ የአመጽ ወንጀሎች መበራከታቸውን ተከትሎ በገና በዓል ተጨማሪ 10,000 አዳዲስ ፖሊሶች በጎዳና ላይ እንደሚያሰማራ የደቡብ አፍሪካ ፖሊስ አስታውቋል። በደቡብ አፍሪካ ግድያ በ14%፣ የመኪና ስርቆት 24%፣ እንዲሁም አፈናዎች በእጥፍ መጨመራቸውንም ተናግሯል። ከሐምሌ እስከ መስከረም ባሉት የሶስት ወራት ጊዜ ውስጥ ብቻ 1,000 የሚጠጉ ሴቶችን ጨምሮ 7,000 ሰዎች መገደላቸውንና 10,000 ሴቶች መደፈራቸውን ፖሊስ አመልክቷል። አስጨናቂው ዜና የተሰማው የጾታዊ ጥቃቶችን ለመቃወም ከዛሬ ጀምሮ ለ16 ቀናት የሚካሄደው የመብት ተሟጋቾች ዘመቻ ከመጀመሩ በፊት ነው። በቪኪስትራክ ከኬፕ ታውን ደቡብ አፍሪካ የተላከውን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
ከሐምሌ እስከ መስከረም ባሉት የሶስት ወራት ጊዜ ውስጥ ያለውን የወንጀል መጠን ያስታወቁት የፖሊስ ሚኒስትሩ ቤኪ ሴል ነበሩ።
The crime figures show that aggression and violence
የሚፈጸመው ወንጀል በአሃል ሲታይ በደቡብ አፍሪካ ሁከትና ጥቃት በአሳሳቢ መጠን መጨመሩን ያሳያል።
ሚኒስትሩ አክለውም 10,000 ተጨማሪ ፖሊሶች መመደብ በገና በዓልና ከዚያም በኋላ ላሉት ግዚያት ለውጥ የሚያመጣ መሆኑን በመግለጽ ለዜጎቻቸው ተስፋ ሰጥተዋል። ይሁን እንጂ ከደህንነት ጥናት ተቋም የወንጀል ተንታኝ የሆኑት ጋርትስ ኒውማን ጥርጣሬ አላቸው። ከ10 ዓመታት በፊት አንስቶ እየጨመረ የመጣው የግድያ ወንጀል እየጨመረ ሲሆን የሚጨምርበት መጠን አስከፊ የሆነ መምጣቱን ገልጸዋል። የመንግስት ወንጀልን የመከላከል ጥረት እየቀነሰ መምጣቱንም ተናግረዋል።
መንግስት ያለውን ትልቅ አቅም ማንቀሳቀስ አልቻለም። ይህንን ስንል በአመት ወደ 8.8 ቢሊዮን ዶላር ወይም ከ140 እስከ 150 ቢሊዮን ራንድ የሚደርሰውን ወንጀልን ለመከላከልና ፍትህን ለማስፈጸም የተመደበውን በጀት ነው የምናወራው። ወንጀለኞችን ለፍትህ ለማቅረብ ቁጥራቸው 180,000 የሚጠጉ ሰራተኞችን በሚገባ መጠቀም አልቻለም።
ለምሳሌ ኒውማን እንደ አውሮፓ አቆጣጠር በ2012 አንስቶ እስካለፈው ዓመት ድረስ የደቡብ አፍሪካ ፖሊስ ለግድያ መፍትሄ የመፈለግ አቅም በ50% ወርዷል ይላሉ። መንግስት ለውጥ ለማምጣት እንዲችል ቢያንስ በራሱ በመንግስት ከተደገፉት 4 አጣሪ ኮሚሽኖችና ባለፉት ዓመታት የነበሩትን የፖሊስ አሰራሮች ያጠኑትን የባለሙያዎች ቡድን አስተያየት መመልከት ይኖርበታል ሲሉም ኒውማን አሳስበዋል።
ከፍተኛውን የደቡብ አፍሪካን ፖሊስ አገልግሎት አስተዳደር እርከን ሙሉ ለሙሉ እንደገና ከማደስ መጀመር አለብን። ምክንያቱም ችግሩ የሚጀምረው ከዚህ ነው። የአስተዳደር መዋቅሩ ከራሱ ጋር ጦርነት ውስጥ ነው።
አንድ ሺህ ሴቶች አንድ ድምጽ የተባለው መንግስታዊ ያልሆነው ድርጅት መስራች ቲና ቲያርድ የወንጀል ፍርአቱን ለማሻሻል የሚቻልበት ብዙ መንገድ በመኖሩ ይስማማሉ። ጾታ ላይ የተመሰረተ ጥቃትን ለመቃወም አርብ በጀመረውና 16 ቀናት በሚፈጀው ንቅናቄ ላይ ለመሳተፍም ተዘጋጅተዋል። ለሴቶች እኔም እንዲሁ የተሰኘውን የውይይት ክበብ ማዘጋጅተዋል። ቲያርድ ይህን ያስረዳሉ።
But on a national scale we are organizing postcards to the president
በሀገር አቀፍ ደረጃ ግን ለፕሬዝዳንቱ የሚላኩ ፖስትካርዶች እያዘጋጀን ነው። በፖስትካርዶቹ ላይ መፍትሄ እንሰጣቸዋለን። በሴትነታችን ከኛ ከሴቶች የፈለቀ መፍትሄ።
ለምሳሌ አንዳንዶቹ መፍትሄዎች ምንድናቸው የሚለውን ጥያቄ ቲያርድ ይመልሳሉ።
በፖሊስና ማህበረሰብ አቀፍ በሆኑ ድርጅቶች መካከል ያለውን ግንኙነት ማጠናከር፣ ፖሊስ በሚያዘጋጃቸው ስብሰባዎች ብቻ ሳይሆን በፖሊስ ጣቢያዎችም በኩል ድጋፍ ሊሰጡ የሚችሉ ብዙ ተጨማሪ ድጋፍ ሰጪዎችን ማሰልጠን፣ ያ ሲሆን ሴቶች ፖሊስ ወደሚያስፈልጋቸው አገልግሎት ሰጪዎች፣ ወደ ፍርድ ቤቶች፣ ወደ ክሊኒኮች ሲሄዱ ሊታጀቡ ይችላሉ።
ቲያርድ በገጠር የጾታ ጥቃት የሚደርስባቸው ሴቶች ደህንነታቸው ወደ ተጠበቀበት ስፍራ እስኪደርሱ ድረስ በሚሰጠው አገልግሎት ዙሪያም ስልጠና እየሰጡ መሆኑን ጨምረው ተናግረዋል።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። የመጀመሪያውን ምዕራፍ አገባደን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። እንግዲህ የኳታር የዓለም ዋንጫ ከተጀመረ ወዲህ ያደረገን እንደምንገኘው ዓለም በጉጉት የሚከታተለውን የዓለም ዋንጫ በዛ ዙሪያ ያሉ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው። እንግዲህ የምዕራፍ 2 ቀዳሚ ትኩረታችን በካታር እየተካሄደ የሚገኘው የዓለም ዋንጫ ነው። መረጃዎችን በየቀኑ እየተከታተለ ወደ እናንተ የሚያደርሰው ባልደረባይ ሀብታሙ ስዩም እዚህ አብሮኝ ስቱዲዮ ይገኛል። ሀብታሙ እንኳን ደህና መጣህ።
እንኳን ደህና ቆየሽኝ ስመኝሽ።
እንግዲህ የዓለም ዋንጫ 6ኛ ቀኑን ይዟል። በእነዚህ ቀናት ውስጥ በተለይ ደግሞ በትላንትናና በዛሬ መካከለ ያሉ ወቅታዊ መረጃዎችን ወደኛ ታደርሰናለህ። ከዛ በፊት ግን አንድ ጥያቄ ልጠይቅህ ነገር አለኝ። በልጅነትህ ኳስ የዓለም ዋንጫ ጨዋታን እንዴት ተከታተል እንደነበር ታስታውሳለህ?
በኔ ልጅነት ዘመን ቴሌቪዥን እንዲህ እንዳሁኑ በሰፊው የሚገኝ ስላልነበረ ቴሌቪዥን በነበራቸው ሰዎች ቤት በብዛት በቡድን ሄደን ነበር በህብረት የምናየው። እንዲሁም ደግሞ አንዳንድ ጊዜ ደግሞ በቀበሌ መዝናኛ ጣቢያዎች፣ በሆቴሎች ውስጥ ሰዎች ሰብሰብ ብለው የሚመለከቱት የስፖርት መድረክ ነበር። እንደ ዓለም ዋንጫ ከተባለ ብቻሽን የምታየው ወይንም ደግሞ በብቻ እይታ ውስጥ ደስተው የሚገኝ አይነት ክንውን አይደለም። የአብሮነት መገናኛ ሌላ የተሰፈር መድረክ እንደነበር አስተውሳለሁ። ምናልባት ያንቺስ ከነገር ተመሳስሎ ይሁን?
እኔ በተለያየ መሰብሰብ ብለሰታነሳ ማስተውሰው በተለይ በአናነት አባቴን ነው። ምናልባት ቤታችን ውስጥ የነበረው ብቻኛው ወንድሱ ስለነበረ ሊሆን ይችላል። ከሱ ጋር አብረን እናቴን ጨምሮ ተሰብስበን ሲናደርስንን እናደጋለን፣ ሲደሰት እንደሰታለን። ቡድኑ ሲያሸንፍ የሚደግፈው ከሱ በላይ የምንጨፍረው ትዝ ይለኛልና እንዳልከው ይሄ አብሮ ኳስን ከቤተሰብ ከጓደኛ ከጎረቤት ጋር ተሰብስቦ የማየት ልማድ ይሄ ቀጥሎ ይሆን ነው የሚለውን እኔም ለማወቅ ጓጓለሁ። ይሄን በተመለከተ አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ተዘዋውሮ የተመለከተው አለ። እሱን እንከታተልና ተመልሰን ወደ አንተ መረጃዎችን እንመጣለን።
መልካም።
22ኛው የፊፋ የዓለም ዋንጫ በኳታር ከተጀመረ ቀናት ተቆጥረዋል። በእነዚህ ቀናት ውስጥም 32ቱም በዓለም ዋንጫው የሚሳተፉ ቡድኖች አንዳንድ የምድብ ማጣሪያ ጨዋታቸውን አድርገዋል። በዛሬው ዕለት ሁለተኛ ጨዋታቸውንም የሚጀምሩ ይሆናል። ኢትዮጵያ በዓለም ዋንጫው የመሳተፍ እድል ገጥሟት ባያውቅም ኢትዮጵያውያን ግን በከፍተኛ ደረጃ የእግር ኳስ አፍቃሪያን ናቸው። እኛም በዚህ በአዲስ አበባ ስታዲየም ዙሪያ ተገኝተን የኳስ ደጋፊዎችን እስካሁን ያለውን የዓለም ዋንጫ እንዴት እንደተመለከቱ ጠይቀናቸዋል። አስተያየታቸው ሰምተን እንመለስ።
ስሜ ምን ያል ጌታቸው ባላለ የኢትዮጵያ እግር ኳስ ደጋፊዎች ማህበር ፕሬዝዳንት ነኝ። ያው ኳታሩ ያለ መዋንጫ ታምራቱ እንደቀጠለ ነው። አያላን ሀገሮች ነጥብ እየጣሉ ያልተጠበቁ አገሮች ደግሞ ነጥብ በመጀመሪያው ዙር ነጥብ የያዙበት አድቫንቴጅ ነው። ምክንያቱም የእግር ኳስ ውበት ይሄ ነው። ያልተጠበቁ አገሮች ትልቅ ታሪክ እየሰሩ ነው፣ እንደ ሳውዲ አረቢያ፣ ኮሪያ፣ ጃፓን እና በጣም የእግር ኳስ ፍሰትም እያየን ነው። ጥሩ በቃ ተመጣጣኝ የእግር ኳስ ፍሰት ነው እያየን ያለ ነው። በኳታሩ ያለ ዋንጫ
ፍሬው በቀለ ባላለው የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር መስራች እንደውም ፕሬዝዳንትም ነኝ። እስካሁን ያየሁት ምንድነው የዓለም ፉትቦል ተቃራኒ መሆኑን እየተመለከቱኝ ነው። ከጊዜ ወደ ጊዜ አያሌ የነበሩትና በትንሹ ቡድኖች መካከል ላይ የመቀራረብ እኩል የመምጣት ፐርፎርማንስ እየታየ ነው ያለው ዓለም ዋንጫው ላይ ማለት ነው። ትንሽ ቡድን የምትለው ነገር የለም ማለት ነው። ሳውዲ አረቢያ ነው ያልተጠበቀው። ደስ ይላል። እኔ በራሴ ደስ ብሎኛል። መሆንም ያለበት ነው። እንደዚህ አይነት ድሎች እኛንም ስለሚያነቃ ማለት ነው። እንችላለን ሙራ ስለሚፈጥ ሌሎቹ ላይም ጥሩ ነው። እንደዚህ አይነት ነገሮች
ናስር ሰይፍ ጂኬ ናክ ሰይፍ እስካሁን ባየሁት ትናንት የመጨረሻው ቱሉ ጨዋታዎች የተሻሉ ናቸው እስካሁን ካየሁት ማለት ነው። ከዛ በፊት ደግሞ ሳውዲ አረቢያ ከአርጀንቲና ጋር ያየነው ጨዋታ በጣም ማራኪና ሳውዲ አረቢያን ማለት እንደምጠብቃቸው ያገኘሁት ውድድር ነው። በጣም ምርጦች ነበሩ። ማሸነፍ የሚገባቸው ነበር፣ አሸንፈዋል። ማለት የዛሬ 10 አመት 20 አመት ያየሁባቸውን ነገር አሻሽለው በትክክል ነው የመጡት። አርጀንቲናን ሰው በግል ተጫዋቾቹን ነው የሚያየው፣ አርጀንቲናን ቲሙን አያየውም። አሁን ለምሳሌ ባርሴሎና ሜሲን ባርሴሎና ተጫውቶ መጥቶ አርጀንቲና ስትመጣ በጣም የተለያየ ነው አጫዋወታቸው ራሱ።
ግዛቸው ውድ ይባላል። የዘንድሮ ዓለም ዋንጫ በእርግጥ እነ ጀርመን መሸነፍ ማለት አንኤክስፔክትም ነው፣ በጣም ኦቨር እንትስ ነው። የነ አርጀንቲና የነ ጀርመን መሸነፍ ትንሽ እንትኑ እንዲያምር እያደረገው ነው።
በዓለም ዋንጫው እየተሳተፉ ካሉ 5 የአፍሪካ ሀገራት መካከል ሁለቱ ማለትም የሰሜን አፍሪካ ሀገራት ቱኒዚያና ሞሮኮ 0-0 በሆነ አቻ ውጤት በመለያየት 1-1 ነጥብ አስመዝግበዋል። ከዛ ውጭ ያሉት ግን ሽንፈትን ያስተናገዱት። እነዚህ የአፍሪካ ሀገራት ምን ያክል በተጠበቀው ደረጃ እየተጓዙ ነው? በዚህ ዙሪያም አስተያየታቸውን የጠየቅናቸው የአዲስ አበባ ነዋሪዎች ሀሳባቸውን አጋርተውናል።
የአፍሪካ ቡድኖች መቀዛቀዝ ይታይባቸዋል። ትላንትና ግን ጋናን ጥሩ እንቅስቃሴ አድርጓል ከፖርቱጋል ጋር ባይሳካለትም ማለት ነው። ምናልባት እስከ 8 ድረስ ሊጓዙ ይችላሉ የሚል ግምት አለኝ። በተለይ የቱኒዚያ ቡድን
ለኔ የአፍሪካ ሀገራቶች እንደሆነ በደቡብ አፍሪካው በደቡብ አፍሪካ የዓለም ዋንጫ ላይ የነበረው ሞራል እና ተነሳሽነት በኳታሩ የዓለም ዋንጫ ላይ እያየንባቸው አይደለም። ዓለምና በባለመግባባት ነገር ይታይባቸዋል። ምክንያቱም የኔነት ስሜት እያየንባቸው አይደለም። ግን ለኔ ከመደባቸው የሚያልፉ አይመስለኝም።
እስካሁን ከታዩ ጨዋታዎች በመነሳት ማን ለፍጻሜ ይደርሳል በሚለውም ላይ ግምታቸውን አስተያየት ሰጪዎቻችን አስቀምጠዋል።
ይበላልን ብዬ የማስበው ብራዚልን ነው። የብራዚልም ደጋፊ ነው። ግን ፖርቹጋል እና ብራዚል ለዋንጫ ቢደርሱ ደስ ይለኛል።
የአውሮፓ ሀገሮች እንትን የሚሉ ይመስለኛል። ግን አሁን ብራዚል ወደ ፍጻሜ የምትገባ ይመስለኛል። ብራዚል እና ደግሞ አርጀንቲና
ካየኋቸው ቡድኖች መካከል ብራዚል ጥሩ ቡድን ነው። ፋይናልም ብራዚል እንጠብቃለሁ። ፈረንሳይ ምናልባት እስከ ፋይናል ትሄዳለች ብዬ ገምታለሁ።
በኢትዮጵያ የዓለም ዋንጫን ጨምሮ የተለያዩ የኳስ ውድድሮች በአብዛኛው ከዚህ ቀደም ተሰባስቦ ማየት የተለመደ ነው። አሁን ግን እነዚህን ጨዋታዎች በቤት ውስጥ የተለያዩ ቴክኖሎጂዎችም አማራጮችን እያሰፉ ስለሆነ በቤት ውስጥ መመልከት እንዲሁም በግለሰብ ደረጃ መመልከት እየተለመደ መጥቷል። ለመሆኑ የኳታሩን የዓለም ዋንጫ አስተያየት ሰጪዎቻችን በምን መልኩ ነው እየተከታተሉ ያሉት? የትኛውንስ ይመርጣሉ?
ይሄ ግሎባላይዜሽን አሁን በየቤቱ ነው። ለምሳሌ ስልኬ ጋር ዲጂቲቪ አለ። ከብቶና ቁጭ የማየት ይችላል። በየቤቱም ዲጂቲቪ አለ። እንደ በፊት ተሰብስቦ አይታይም። ስቴዲየሙ አሁን ስቴዲየም አካባቢ ነው ያለው። እንትን የለም እንቅስቃሴ። የዓለም ዋንጫ እንደ ድሮ እንትን አይደለም። በደንብ በአንድ ላይ ሲሆን ነው ደስ የሚሆነው። ለምን
እኔ ኳስን ድሮም ይሁን ሰው ሲጮህ አልጮህም፣ እኔ ኳስን ነው የማየው። ገብቷል። ተሰባስቦ የማየት ብዙ አዲስ አበባ ስቴዲየም ካልሆነ በስተቀር ሌላ ቦታ ባላይ ደስ ይለኝ አላይም።
እኔ የምመርጠው ተሰባስቦ ማየትን ነው። አንዳንድ ቴክኖሎጂዎች ሲመጡ ጥሩ ነገራችንንም አፍርሰው ነው የሚሄዱት። ገብቷል። የዛሬ የሩሲያው የዓለም ዋንጫ የካሜሮን የደቡብ አፍሪካ የዓለም ዋንጫ መስቀል አደባባይ ላይ ነበር ታድመን በጣም ደስ በኪና ጣራ ላይ ሆነን ኢትዮጵያ የምትጫወት ነበር እኮ የሚመስል የአንድ ሀገር ደጋፊ ለብቻ የአንዱ ሀገር የፖርቱጋል ደጋፊ ለብቻ ብራዚል ደጋፊ አርጀንቲና ደጋፊ
በቃ በሚያምር ሚሊኒየም አዳራሽ ነበር ስናይ የነበረው። አሁን ያንዳንዱ ቤት ቴክኖሎጂ ገብቷል። ቴክኖሎጂ ቤት ውስጥ አይደለም እጅክ ላይም አለ፣ በሞባይልህም ማየት ይችላል። ስለዚህ ለኔ የበፊቱ ነው የምመርጠው። ምክንያቱም በትል ማንተዋወቅ ሰዎች እንተዋወቃለን፣ ማንተዋወቅ ሰዎች እንተቃቀፋለን። በቃ ደስ የሚል ነበር። ህብረትም ፍቅርም አንድነትም ነበር። የ2018ቱን ዓለም ዋንጫ ሞስኮ ነው ያየሁት። ስለዚህ የባለፈው ነው ምነግረ ማለት ነው። ከዛ ይፍት የነበሩትን ያው እንግዲህ ታቃለ በሰው ቤት ተሰብስበ ብለ አንድ ላይ ሆነ ጠጋጠጋ ባሉ ምናምን እየተባለ የሚታይበት ዘመን ኳስ ያየ ነው። አሁን ያው ግሎባላይዜሽን ያመጣው ነገር ነው። ዓለም መንደር እየሆነች ነው። ሁላችንም ቤት ውስጥ ኳስ ገብቷል። ቴሌቪዥን አለ፣ ደስ ይላል። ግን ኳስን ያው ስቴዲየም ውስጥ ሆኖና አንድ ላይ ሆኖ ማየት ደግሞ ይበልጥ ደግሞ አስደሳች ነው።
በየአራት ዓመቱ የሚካሄደው የፊፋ ዓለም ዋንጫ እንደተለመደው በኳታርም አዳዲስ ክስተቶችን ያልተጠበቁ ውጤቶችንም እያስመለከተን መካሄዱን ቀጥሏል። ለፍጻሜው ማን ሊደርስ ይችላል? የአፍሪካ ቡድኖችስ እስከምን ድረስ ሊጓዙ ይችላሉ? አብረን የምንመለከተው ይሆናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የኳስ አፍቃሪዎች ከመነሻው ለልዩ ትኩረት ሰጥተው የተከታተሉት ይገኛሉ። ያለን ዋንጫን እንደተከታተል ነው የአውሮ የማየቱ ነገር ምናልባት ከቴክኖሎጂ መስፋፋት ጋር ተያይዞ ይቀዘቀዘ ይመስላል፣ ግን አልጠፋም። አሁንም ያንን የሚያደርጉ ሰዎች አሉ። ኬኔዲ አባተን ለዘገባው እናመሰግናለን። ሀብታሙ ወደ አንተ ልመለስ ነው። ከዚህ ከኳታሩ ያለን ዋንጫ ጋር ተያይዞ ትላንት ከኢትዮጵያ ብሔራዊ ቡድን አሰልጣኝ አቶ ውበቱ አባተ ጋር አነጋግራቸው ነበረ። እስካሁን ባሉ ጨዋታዎች ዙሪያ ምን አይነት አስተያየት ሰጡ?
መልካም። እንግዲህ ስመኝሽ፣ አንቺም እንዳልሽው ትናንትናም ለአድማጮችና ለተመልካቾች ቃል እንደገባ ነው የኢትዮጵያ ብሔራዊ ቡድንን አሰልጣኝ ውበቱ አባተን አነጋግረናቸዋል። እንግዲህ በአሁኑ ወቅት የኢትዮጵያን ብሔራዊ ቡድን የሚያሰለጥኑት አሰልጣኝ ውበቱ አባተ ከአሁኑ ኃላፊነታቸው በፊት ቢሆን በኢትዮጵያ እግር ኳስ አፍቃሪያን ዘንድ አዲስ ሰው አይደሉም። ኢትዮጵያ ቡና፣ እንደ ደቢትና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁ አሰልጣኝ ናቸው። አሰልጣኝ ውበቱ የካታሩን ዓለም ዋንጫ አስመልክተን የነበረንን አጭር ቆይታ የጀመሩት እስካሁን ከተደረጉ ጨዋታዎች ውስጥ ያልተጠበቀ ያሉትን ውጤት በማካፈል ነው።
አዎ፣ ከተጀመረ ጥቂት ቀን ቢሆንም በተወሰኑ ጨዋታዎች ተደርገዋል እና ከሳውዲ አረቢያ እና አርጀንቲና ጨዋታ ብንነሳው ለሁለቱ ቡድኖች ዓለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ። እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበርና ያው የሁላችንም ግምት ቁርሽ ያደረገ ውጤት ነው ያየ ነው። ሁለተኛው የጃፓንና የጀርመንም ጨዋታ እንደዚህ ትልቁን ግምት ሰጥተን የነበረው ለዓለም ሻምፒዮኗ ጀርመን ነው እና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚሁ ያልተጠበቀ ክስተት ነው እና እንግዲህ ከወዲሁ በደረጃ ዝቅተኛ ግምት የሚሰጣቸው ቡድኖች የተጠበቀ ውጤት ያስመዘገቡበት ዓለም ዋንጫ ሆኖ ነው እያየ ነው ያለ ነው።
እንግዲህ ዘንድሮ አፍሪካ በአምስት ሀገራት ማለትም በሴኔጋል፣ ጋና፣ ካሜሩን፣ ቱኒዚያና ሞሮኮ ተወክላለች። የእኒህ ቡድኖችን ወቅታዊ አቋም በተመለከተም ሀሳባቸውን አጋርተውናል። በነገራችን ላይ እሳቸውን ይህን አስተያየት በሚሰጡበት ጊዜ ጋናና ፖርቱጋል ገና ጨዋታ አላደረጉም ነበረ። በተለይ የሴኔጋልን ቡድን በተመለከተ ቀጣዩን ብለውናል።
በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ በእርግጥ ጠንካራ ተፎካካሪ ትሆናለች ልትጓዝ ትችላለች ጊዜ በግሌ አስቤ ነበር። ውድድሩ በተቃረበበት ጊዜ የሳዲዮ ማኔ መጎዳት አንድ ትልቅ ክፍተት ለሚፈጥር ሁላችንም ተረድተነዋል ብዬ አስባለሁ። ያው ለቡድኑ በርካታውን ነገር መወጣት የሚችል ትልቅ ተጫዋች ነው ያጣችው፣ መሪም ጭምር ነው ያጣችው። ግን ያም ቢሆን በጨዋታው ጥሩ ፐርፎርም አድርገው ነበረ። ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ግቦችን ያስተናገዱት እና በእውነት ሽንፈት አይገባቸውም ብዬ ነው የማስበው። ኔዘርላንድ ጥሩ ቡድን ነው። ያም ቢሆን ግን ያንሳቻ መውጣት ችሉ ነበር እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ተግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል ብዬ አስባለሁ።
እንግዲህ አሰልጣኝ ውበቱ አባተ በቅርብ ጊዜያት የአፍሪካ ዋንጫ ማጣሪያዎችን ጨምሮ ኢትዮጵያ ብሔራዊ ቡድኗ በተለያዩ ዓለም አቀፍ መድረኮች ላይ መልካም ውጤት እንዲያመጣ እያገዙ ያሉ አሰልጣኝ ናቸው። ኢትዮጵያስ የዓለም ዋንጫን በመሰለው መድረክ መቼ ትቀርባለች ብለን ጥያቄ አቅርበንላቸዋል። ያላቸውን ምላሽ እንስማ።
መንግስትም የሚመለከት ጉዳዩ ላይ ያሉ ስቴክሆልደሮችን ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል። ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳትፎ ቁጥር ከአምስት ወደ ዘጠኝ ያድጋል። ስለዚህ ይህንን ታርጌት አድርጎ በቀጣይ ሁለት የዓለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን በእያለን ስል ፈጣሪ ነው ሰውን እድሜ የሚመስል ነው በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለሁ እያስባለሁ። ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት፣ ብዙ ጥረት ማድረግ እንደ መንግስት ታቅዶ መሰራት አለበት። ሌላው ቀርቶ የተገለልንበትን በሜዳችን የመጫወት እድል ራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ ደጋነ ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግስትም የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን አገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ብዬ ነው የማስበው። እንደኔ ግን ኢትዮጵያን በዓለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። አፍሪካ ዓለም ዋንጫ የተካፈለ ቡድን የለም። እኛ የመጀመሪያዎች እንሆናለን ብዬ አስባለሁ ከፈጣሪ ጋር።
አቶ አባተ ጋር ያደረግነው ቃለ ምልልስ ሙሉ ቅጂ በዌብሳይታችን ላይ ይቀርባል። በዚያ ሄዳችሁ እንድታዳምጡትም እንጋብዛለን። የዛሬ ስፖርታዊ መረጃ ሰዓታችንን ከመደምደማችን በፊት የዛሬ የዓለም ዋንጫ ጨዋታዎችን ለአድማጭና ለተመልካቾች እናስተዋውቃቸው። ዛሬ አፍሪካውያንን ደስ የሚያሰኝ ውጤት ተሰምቷል። ሴኔጋል አዘጋጇን አገር ካታርን 3-1 በማሸነፍ ወደ ቀጣይ ዙር የማለፍ ዕድሏን ከፍ አድርጋለች። ብላይዲያ ፋማራ ዲዶ ሼክ ዲንግ ለሴኔጋል ጎሎችን ሲያስቆጥሩ ካታር በማማዱ ሞንታሪ አማካኝነት በሴኔጋል መረብ ላይ አንድ ጎል አስቆጥራለች። በአጠቃላይ ውጤት ሴኔጋል ካታርን 3-1 አሸንፋለች። ትናንት ከስቱዲዮ ከወጣን በኋላ በሉሴል ስቴዲየም ብራዚልና ሰርቪያ ተገናኝተዋል። የአማራ የኳስ ጥበብ የታየበት እጅግ ደስ የሚል ጨዋታ ነበረ። ብራዚል ሰርቪያን 2-0 ረታለች። ለብራዚል ሁለቱን ጎሎች ያስቆጠረው የዕለቱ ኮከብ ሪካልሰን ነበረ። በተለይ ሁለተኛውን ጎል ያስቆጠረበት መንገድ የማህበራዊ መገናኛዎች መነጋገሪያ ሆኖ ውሏል። አምሽቷል እንደ አክሮባቲስ ተገለባብጦ ነበረ ኳሷን ከመረቡ ያዋላት። ዛሬ አመሻሹን በሐመድ ቢን አል ስቴዲየም ኢራንና ዌልስ ተጫውተዋል። በጭማሪ ሰዓት ኢራን ሁለት ጎሎችን አከታትላ በማስገባት ያልተጠበቀ ባለድል ሆናለች። ዌልስ በቀይ ካርድ አንድ ተጫዋቿን ማጣቷ ሁኔታዎችን ቀይሯል። ራሚን ራዚንና ሮዚብ ቼስሚ ኢራንን ለድል አብቅተዋል። ኢራናውያን ነዋሪዎች ታዲያ የዋና ከተማቸው ቴህራንን ጎዳናዎች በማጨናነቅ ደስታቸውን ሲገልጹ የሚያሳዩ ምስሎች ሮይተርስን በመሰሉ አውታሮችም ታይተዋል። አመሻሹ ኔዘርላንድስና ኢኳዶር ተጫውተዋል። እንዲሁ ጨዋታው የተጠናቀቀው 1-1 አቻ በሆነ ውጤት ነው። ለኔዘርላንድስ ኮዲ ጋክፖ፣ ለኢኳዶር ደግሞ ኢነር ቫሌንሺያ ጎሎችን አስቆጥሯል። በነገራችን ላይ የኢኳዶሩ ኢነር ቫሌንሺያ በሶስት ጎሎች እስካሁን ድረስ የዓለም ዋንጫው የጎል ኮከብ የጎል አስቆጣሪ ሆኗል። ስምኝሽ፣ ለአሁኑ ያሉኝ መረጃዎች እነዚህ ናቸው። እስካሁን ድረስ የተደረጉ ጨዋታዎችን በተመለከተ
ሀብታሙ፣ ለመረጃዎቹ እጅግ አድርገን እናመሰግናለን። ከመሰነባበታችን በፊት ግን መጪው ቅዳሜና እሁድ ነው። በርካታ የኳስ አፍቃሪዎች በቤታቸው ሆነው ዘና ብለው ጨዋታዎችን የሚከታተሉበት ቀን ነው እና በመጪዎቹ ቀናቶች እነማን ናቸው የሚጫወቱት የሚለውን ጠቆም አድርገን ብናልፍ
መልካም። እንግዲህ አሁን የእኛን ስርጭት ከጀመርንበት ሰዓት ጀምሮ ብናይ እንግሊዝና ዩናይትድ ስቴትስ እየተጫወቱ ይገኛሉ። እስካሁን ድረስ ውጤቱ 0-0 ነው። በነገው ዕለት ቱኒዚያ ከአውስትራሊያ፣ ፖላንድ ከሳውዲ አረቢያ፣ ፈረንሳይና ዴንማርክ እንዲሁም ደግሞ አርጀንቲናና ሜክሲኮ ጨዋታ ያደርጋሉ። የሞቀ የዓለም ዋንጫ ክንውኖች በሳምንቱ ማገባደጃዎች እንደሚካሄዱ ይጠበቃል። እነዚህ ናቸው ያሉን መረጃዎች።
እንግዲህ የኳስ አፍቃሪዎችም ዘና ብለው ጨዋታዎችን እንደሚከታተሉ ተስፋ እናደርጋለን። መረጃዎችን ሰኞ ተመልሰን እዚህ ስቱዲዮ እንገናኛለን። ማድረሳችንን እንቀጥላለን። እናመሰግናለን ለዛሬ። ከቅዳሜና እሁድ የሚደረጉ ጨዋታዎችን በተመለከተ በሬዲዮ እንዲሁም በዌብሳይታችንና በማህበራዊ መገናኛ መንገዶቻችን መረጃዎችን ማድረስ እንቀጥላለን። ለዛሬ ወደ ተመደበው ቀጣዩ መሰናዶ ነው የምናልፈው። ባለፈው ሳምንት የተገባደደውን የአየር ንብረት ጉባኤ የሚተነትን ነው። የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋና አጀንዳ ከነበሩ ቁልፍ ጉዳዮች አንዱ የአፍሪካ ሀገራት የካርበን ክሬዲት ተጠቃሚ እንዲሆኑ የሚያስችላቸው አዲስ እንቅስቃሴ ነው። ለመሆኑ ካርበን ክሬዲት ምንድን ነው? በአየር ንብረት ለውጥ ምክንያት በሚደርሱ እንደ ድርቅ፣ የጎርፍ አደጋና የምርት መጥፋት የመሳሰሉ ተጽዕኖች ምክንያት ከፍተኛ ችግር ውስጥ ላሉ የአርሶ አደሮችና አርብቶ አደሮችስ ምን ትርጉም አለው? ለነዚህ ጥያቄዎች ለማግኘት የተለያዩ አርሶ አደሮችና የአካባቢ ጥበቃ ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። ለወትሮው ሚያዝያና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ በወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ህዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ፣ ጓያ፣ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከ93000 ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው።
ዝናቡ ወግልም ሲል ማሽላው እንደተጀናነቀ ዴፉን ምኑም እንዳለ፣ አሁን ግን አጨዳ ላይ ነበርን። አጨዳ ሊጀመር ሲል ዴፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የቀላቀለ ዝናብ ህዳር 3 ቀን ምሽት 4 ሰዓት አካባቢ ማለት ነው። በጣም በኃይለኛው 2 ሰዓት 20 አካባቢ ድረስ በረድ ያላቋረጠ ዝናብ ታለ። አሁን አርሶ አደሩ ተምርት የተለያየበት ወቅት ነው ማለት ይቻላል በዘንድሮ ዓመት ማለት ነው። እንደኛ ቀበሌ
በደቡብ ክልል አለልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ፣ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ።
አላና ወይ ነገር ነው አየር ንብረቱ አርሶ አደር ዘርቷል ዳር ዘርቷል። ያው የተዘራ ሁሉም በቃ በዝናብ እጥረት ያው እንደተቃጠለ ነው። ሰው እንዲሁም እስከ መውደቃው ህዝቡ በጣም ከፍተኛ ድርቅ ላይ ነው። አለቃታ በመንግስት በኩል ዛት የመጣ ነው።
በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት 7 ዓመታት በቅርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ።
እና ምርት ነበር የበቆሎ እና እንዴት የሚባል ነገር አለ፣ ማንጎ የተባለ አፍካቶ፣ ብዙ ሽንኩርት፣ ቲማቲም፣ ምንም የአይነት ሽንኩርት ሁሉ አይነት የአገኘ አካባቢ አካባቡ በጣም ሁሉ እህል አይነት ይፈልግ ነበረ። የምትል አይነት አልነበረም፣ ሁሉ ይወስድ ነበረ። እና ያው የአካባቢ አየር ሁኔታ በጣም እንደ ፍላጎታችን አይደለም። በጣም ጦርነት አለ፣ በጣም ድርቅም አለ።
እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት፣ ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለ40 ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍ በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት 2 ሳምንታት በግብጽ ሻርማል ሼክ ሲካሄድ የቆየው 27ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ጽንሰ ሐሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ።
ያደጉ ሀገራት ኢሚሽናቸውን ዳይሬክትሊ መቀነስ ካልቻሉ እንደ አማራጭ በታዳጊ ሀገራት ውስጥ የተለያየ የካርቦን ሴኩስትሬሽን ወይም ካርቦን ዳይኦክሳይድን ሪሙቭ የምናደርግባቸውን መንገዶች በመጠቀም ለታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርቦን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ ያው መጀመሪያ ኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል።
አቶ አበባየው ካርበን ዳይኦክሳይድን ጨምሮ ሌሎች በርካታ በካ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርበን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ።
ካርበን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችን ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃና ከመሬት አስተዳደር ጋር በተያያዘ ለምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽንና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሼቲቭ አለ። ሌላው ብዝሃ ህይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ይህም ትልቅ ፖቴንሻል ነው ከኢሚሽን ሪሚባል ወይ ኤክስፕሬሽን ጋር በተያያዘ። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል፣ ዳይሬክት ኤር ካፕቸር የሚባል አለ። በቴክኖሎጂ በመታገዝ ካርበን ዳይኦክሳይድን ከአትሞስፌር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርበን ዳይኦክሳይድ ልቀት እንዳይኖር ማድረግና መቀነስ። ይህኛውም ደግሞ ከምን ጋር እያያዛል? ሪኒውብል ኢነርጂና ኢንፍራስትራክቸር በቀጥታ ካርበን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ፣ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ ኢነርጂ ኤፊሽንሲ ወይም ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ ግሪንሃውስ ጋዝ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው።
የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየዓመቱ ስለሚሰበሰቡበት ጉባኤም ሆነ የካርበን ክሬዲት ሐሳብ የሚያቆስ ነገር የለም።
ወረዳው ገና የተቋቋመ ስለሆነ ምን ብዙ እስከዚህ ቴሌቪዥን መለም መብራት ችግርም አለ። አንተ መጠላት ይቀራል። ስለዚህ ብዙ መረጃዎችን አናውቅም።
ልክ እንደ አቶ አዳም አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጪ ስለ አየር ንብረት ለውጥ ጉባኤም ሆነ ካርበን ክሬዲት የማቀው ነገር የለኝም ይላሉ።
ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ሲባል ያው እንረዳ ነበር ማለት ነው። እንዲህ መልሶ እንዲጠቃ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው።
ኬንያ፣ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርበን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርበን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮችና አርብቶ አደሮች ታዲያ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ።
ደቡብ ምዕራብ ኢትዮጵያ ላይ የተሰራ ኩምቦ ካርበን ፕሮጀክት የሚባላል እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ፣ ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና ዓለም አቀፍ ካምፓኒዎች እና በተለይ የሚያድጉ አገራት ለሚለቁት ካርበን ዳይኦክሳይድ ለዛ ኦፍሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ።
አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመክታት አያስችልም በማለት ይቃወሙታል። ይህን ስጋት በተወሰነ መልኩ አቶ አበባየውም ይጋሩታል። በተለይ እንደ አውሮፓውያን አቆጣጠር በ2050 የካርበን ዳይኦክሳይድና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ።
ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩም ማህበረሰቡ መጠቀም አለበት ነው የካርበን ክሬዲት ፕሮጀክቶች ጠቀሜታ። አንደኛ አሁን ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለመመለስ ጋር ተያያዘ ልክና ምርታማን ይጨምራል። ሌላው ደግሞ የጠፉ ያሉ ብዛይቶች ይመለሳሉ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኪሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን? በፉድ ሴኪሪቲ ሀገራችንም ችግር ውስጥ ስላለች ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል።
በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየዓመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊዮን በላይ የሥራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊዮን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ዝግጅቶቻችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን በፕሮግራማችን ላይ አስተያየት ካላችሁ ወይም በተለያዩ የሳምንታዊ ዝግጅቶቻችን ላይ ቢካተቱ የምትሏቸውን ፕሮግራሞች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ፕሮግራማችንን ለማጠናቀቅ ጥቂት ደቂቃዎች ብቻ ናቸው የቀሩን። ወደ መሰናበቻ እንዲያደርሰን በተከታዩ ሙዚቃ እረፍት አድርገን እንመለስ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም የዓለም ዋንጫን እየተከታተለ መረጃዎችን በየለቱ ወደ እናንተ ከሚያደርሰው ሀብታሙ ስዩምና መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማድረስ እንዳትረሱ። ለዛሬ ያዝናቸው ዝግጅቶች እዚህ ላይ ይጠናቀቃል። ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት።